በ19 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፈው የሐሙስ ጥር 14 ፕሮግራማችን አሁን ጀመረ። ፕሮግራማችንን በናይልሳት እና በሃዱ ሬዲዮ 94.3 ኤፍኤም ላይም ማግኘትና ማዳመጥ ትችላላችሁ። እንደምን አምሽታችኋል የተከበራችሁ አድማጮቻችን። በምሽቱ ዝግጅታችን በጎንደር የጥምቀት በዓል የሽብር ጥቃት ሊያደርሱ የሞከሩት በህወሓት የተላኩ ግለሰቦች ናቸው ሲሉ አንድ ከፍተኛ የአማራ ክልል ባለስልጣን ተናግረዋል።
የተያዙት ተጠርጣሪዎች ዋናነት ሶስት ተልእኮ ተሰጥቷቸው የሚመጡት፣ አንደኛው ለዚህ ግዳጅ የሚተባበሩ መመልመል፣ ሁለተኛ የጥምቀት በዓል ማበላሸት፣ ሶስተኛው አመራሮቹ ላይ ጥቃት እንዲሰነዘር ተብሎ በስነ ስርዓቱ ከትግራይ ፖሊስ ኮሚሽን ደረጃ ታቅዶ የራሱ ሰንሰለት አለው። በዛ ነው ተልኮ ይዘው የመጡት። ይህን የሚመራው በቀጥታ ከትግራይ ነው።
የአማራ ክልል ፖሊስ ልዩ ኃይል አዛዥ ኮማንደር ጌታቸው ብርሌን ድምፅ ነው የሰማ ነው። በምሽቱ አብይ ርዕስ ይዘነዋል። ከትግራይ ክልል ባለስልጣናት ምላሽ ለማግኘትም ጥረት እያደረግንን፣ ሌሎችም በርከት ያሉ ወቅታዊ ዘገባዎችን በዝግጅታችን አካተናል። አስተናጋጃችሁ ቆንጂት ታዬ ነኝ።
አዳነች ፍስሐዬ ደግሞ ዜናውን አነባለሁ።
ንጉሱ ታምሬ ፕሮግራማችንን ይመራል። የቴክኒክ መሐንዲሱ ቮይቴክ ዞርኛክ። አሁን ለዜናው ወደ አዳነች መልሳችኋለሁ።
በቅድሚያ ርዕሰ ዜናዎቹ። በሚሊዮን የሚቆጠሩ ሰዎች በተሳተፉበት የጎንደር የጥምቀት በዓል አከባበር ላይ የሽብር ጥቃት ሊያደርሱ የሞከሩት በህወሓት የተላኩ ግለሰቦች ናቸው ሲሉ አንድ ከፍተኛ የአማራ ክልል የጸጥታ ባለሥልጣን ከሰሱ። ኬንያ ውስጥ ፖሊሶች በሲቪል ሕዝብ ላይ የሚያደርሱት በደል እየከፋ መሄዱን የኬንያ ነፃ የፖሊስ ክፍል ተቆጣጣሪ ባለሥልጣን አስታወቀ። የተባበሩት መንግሥታት ድርጅት ዓለም አቀፍ ፍርድ ቤት ሚያንማር በሮሂንጋ ሙስሊሞች ላይ ማንኛውንም አይነት የፍጅት ተግባር እንዳይፈጸም ለመከላከል እንድትጥር አዘዘ። አሁን ዜናዎች በዝርዝር። በሚሊዮን የሚቆጠሩ ሰዎች በተሳተፉበት የጎንደር የጥምቀት በዓል አከባበር ላይ የሽብር ጥቃት ሊያደርሱ የሞከሩት በህወሓት የተላኩ ግለሰቦች ናቸው ሲሉ አንድ ከፍተኛ የአማራ ክልል የጸጥታ ባለሥልጣን ለአሜሪካ ድምፅ ተናግረዋል። የአማራ ክልል ልዩ ኃይል ፖሊስ አዛዥ ኮማንደር ጌታቸው ብርሌ ስለ ተጠርጣሪዎቹ ማንነት የተሟላ መረጃ አለንና በቅርቡ ይፋ ይደረጋል ብለዋል። የብሔራዊ መረጃና ደህንነት አገልግሎት ኤጀንሲ ባለፈው ሳምንት ባወጣው መግለጫ ጥቃት ሊፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር ውለዋል፣ የላካቸው አካል ማንነትን ይፋ እናደርጋለን ብሎ ነበር። የትግራይ ዘጋቢያችን ሙልጌታ ጽበሃ የትግራይ ክልል ባለሥልጣናት ምላሽ ለማግኘት የክልሉ የኮሚኒኬሽንስ ቢሮና የፖሊስ ኮሚሽነር ጋር ደውሏል። የፖሊስ ኮሚሽነሩ ከከተማ ውጭ እንደሆኑና ከሚመለከተው የጸጥታ አካል ጋር ተነጋግረው ምላሽ እንደሚሰጡ ገልጸውልናል። እንዳገኘን እናቀርባለን። ሱዳን ውስጥ አጨቃጫቂ የሆነው አብዬ ክልል ባለሥልጣኖች በገለጹት መሰረት በደቡብ ሱዳን ድንበር አጠገብ በሚገኝ መንደር ላይ በተከፈተ ጥቃት ቢያንስ 15 ሰዎች ተገድለዋል። አብዬ ያለው የተባበሩት መንግስታት ድርጅት ጊዜያዊ የጸጥታ ኃይል ቃል አቀባይ ዳንኤል አኬራ ኮሎም በተባለው መንደር በደረሰው ጥቃት 15 አስከሬኖች መቁጠራቸውን ተናግረዋል። ኮሎም ከአብዬ በስተ ሰሜን 12 ኪሎ ሜትር ርቆ ይገኛል። ወታደሮቻችን ባረጋገጡት መሰረት 15 ሰዎች ሲሞቱ 3 ልጆች የገቡበት አልታወቀም፣ 25 ቆስለዋል፣ 19 የመኖሪያ ቤቶች በእሳት ጋይተዋል ሲሉ ቃል አቀባዩ ለአሜሪካ ድምፅ ተናግረዋል። ትላንት ጥቃቱ የተከፈተው በጎሳዎች መካከል በሚካሄድ የበቀል ግጭት ምክንያት ሊሆን እንደሚችል አዴኬራ ጠቁመዋል። ኬንያ ውስጥ ፖሊሶች በሲቪሉ ሕዝብ ላይ የሚያደርሱት በደል እየከፋ መሄዱን የኬንያ ነፃ የፖሊስ ክፍል ተቆጣጣሪ ባለሥልጣን ተናግሯል። በደሉ ካለ ፍርድ መገደልንና አስገድዶ ማሰወርን እንደሚያካትት የቁጥጥሩ ባለሥልጣን ጠቁሟል። የቁጥጥሩ አካል ትላንት ያወጣው ዘገባ በኬንያ ፖሊስ ኃይል የተፈጸሙ ያላቸውን ከ3000 በላይ የበደል ተግባሮችን ይፋ አድርጓል። በደሎቹ በአብዛኛው የሚፈጸሙት በደሳሳ ሰፈሮች አካባቢ ነው ይላል ዘገባው። እንደ አውሮፓ አቆጣጠር ባለፈው ታህሳስ ወር ባበቃው 2019 ዓ.ም 3200 የሚሆኑ ሰዎች በፖሊሶች በደል ተፈጽሞብናል የሚል ክስ አቅርበዋል ይላል። የፖሊሶች ተግባርን የሚከታተለው ነጻ አካል ከስድስት ዓመታት በፊት ተመሳሳይ ክስ ካቀረቡት ሰዎች ብዛት በስድስት እጥፍ እንደጨመረ ተገልጿል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት ዲሞክራት አባላት በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ክስ ያቀረቡበትን ምክንያት ሲያስረዱ መቆየታቸው የሚታወቅ ነው። በዛሬው ውሏቸው ደግሞ ፕሬዚዳንቱ ለግል የፖለቲካ ጥቅማቸው ሲሉ የውጭ መንግስት እርዳታን በመጠየቅ ስልጣናቸውን ካለ አግባብ ተጠቅመዋል በሚለው ክስ ላይ ያለውን ህጋዊና ህገ መንግስታዊ አንደምታ በማሳየት ተግባር ላይ አትኩረዋል። በዩናይትድ ስቴትስ ምክር ቤት የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች።
ኢምፒችመንት ማኔጀርስ ማለትም ከተወካዮች ምክር ቤት በአቃቤ ህግነት የተወከሉ እንደራሴዎች ለቀናት በስነ ስርዓትና የእሰጥ አገባው አካሄድ ላይ ተከራክረው ከስምምነት ከደረሱ በኋላ ትራምፕ ወንጀለኛ መሆናቸውን አረጋግጠናል የሚለውን ክርክር ለሁለተኛ ቀን አሰምተዋል። የተወካዮች ምክር ቤቱ የአቃቢያኑ ሊቀመንበር ሴናተር አደም ሺፍ
President Trump withheld hundreds of millions of dollars in military aid to a strategic partner at war with Russia.
President Trump ከሩሲያ ጋር ለምትዋጋውና ስትራቴጂያዊ ሸሪካችን ለሆነችው ዩክሬን በብዙ ሚሊዮን ዶላር የሚገመት ወታደራዊ እርዳታ በጊዜው እንዳይለቀቅ አዘዋል። ይህን ያደረጉትም ለማጭበርበር ነው። ፕሬዝዳንቱ ማንንም ሌላ ተቃዋሚያቸው የሌለውን ስልጣናቸውን ተጠቅመው በዲሞክራሲያዊ ምርጫችን ላይ ራሳቸውን ለመጥቀም ነው ይህን ወንጀል የፈጸሙት።
ዴሞክራቶች ፕሬዝደንቱ ለተከሰሱባቸው ወንጀሎች ሌሎች በርካታ ማስረጃዎች እንዳሉና ማክሰኞ ዕለት ችሎቱ ሲከፈት የሰነቱ ብዙዋን መሪ ሚች መካነል ምስክሮች እንዳይቀርቡ መከላከላቸውን ይናገራሉ። መካነል ግን የፕሬዝደንቱ ከሳሾች ዴሞክራቶችና የፕሬዝደንቱም ጠበቆች እሰጥ አገባቸውን እስከሚያጠናቅቁ ተጨማሪ ምስክሮች አይቀርቡም ብለዋል። የፕሬዝደንቱ ጠበቆች የፊታችን ቅዳሜ መከላከያ ሊያቀርቡ የታቀደ ሲሆን ኢምፒችመንት ወይም ከስልጣን የማውረድ ሂደት ለፖለቲካ ግብ በመጠቀም ዴሞክራቶችን ይከሳሉ። ሪፐብሊካን ሴናተሮችም ተመሳሳይ ክስ አላቸው። ሴናተር ለንዚ ግራም
When it comes to Donald Trump, they're willing to destroy the institution of the office in the name of getting
Donald Trumpin lemogdas silu bicha demokratoch presidentawiyun tequam liyawdmu no mifelgut
demokratoch yemekfecha krikrachon nege no yemiyattanaqqut
yetebabert mengistat drijit alam aqef firdibet Myanmar berohingya muslimoch lay maninyawunim aynet yefijit tegbar ndayfetsam lemekelakel inditir tezasettwal የሚያንማር ወታደራዊ ኃይል ከሁለት ዓመታት በፊት በሮሂንጋዎች ላይ በወሰደው የማጥቃት እርምጃ ምክንያት ከመኖሪያቸው ለመፈናቀል እንደተገደዱ ተገልጿል። ዓለም አቀፍ ፍርድ ቤት ዛሬ ይህን ትዕዛዝ የሰጠው 57 አባል አገሮችን ያቀፈውን እስላማዊ ትብብር የሚባለውን ድርጅት ወክላ የምዕራብ አፍሪቃዊቷ ሀገር ጋምቢያ በሚያንማር ላይ ያቀረበችውን ክስ መሰረት በማድረግ ነው። በመጨረሻም የቻይና መንግስት ከግዛቱ አልፎ ወደ ሌሎች ሀገሮችም የተዛመተውን ቫይረስ ለመክታት ሲል ወደ 20 ሚሊዮን የሚጠጋ ህዝብ ያላቸውን 3 ከተሞችን ዛሬ ግንኙነት እንዳይደረግባቸው ዘግቷል። ባለስልጣኖቹ መጀመሪያ ላይ ባቡሮችና አይሮፕላኖች ውሃን ከተባለችው ከተማ እንዳይወጡ አግዷል። ኮሮና የተባለው ቫይረስ የተነሳው ከውሃን ከተማ ነው ተብሎ ይታመናል። መንገዶችና ከምድር በታች መጓጓዣ ባቡሮች ታግደዋል። ከጥቂት ሰዓታት በኋላ ደግሞ ሁዋንግንና ኢዙ በተባሉ ከተሞች ተመሳሳይ እርምጃ መወሰዱ ታውቋል። በቫይረሱ ምክንያት በሁዋን ከተማና በአካባቢዋ ቢያንስ 17 ሰዎች ሞተዋል። ወደ 600 የሚጠጉ ደግሞ ታመዋል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ።
የዓለም ዜናዎቹን አድምጠናል። አዳነች እናመሰግናለን። በሁለተኛው አጋማሽ ከያዝናቸው ዝግጅቶች ውስጥ አንዱን ቀንጨብ አድርገን እናሰማና ወደ መጽሔት ክፍለ ጊዜ እንሻገራለን።
ኢትዮጵያዊ ዜግነት እያለን፣ ኢትዮጵያዊ ፓስፖርት እያለን እንዴት ነው በዶላር ሊስተናገድ የሚችለው?
ስማቸው ያልተገለጸ አንድ የዩናይትድ ስቴትስ ነዋሪ ናቸው። ኢትዮጵያ ውስጥ ኮንዶሚኒየም ወጥቶልን ሲያበቃ በዶላር ክፈሉ ተባልን ሲሉ ቅሬታቸውን ሲያሰሙ ነው። የኢትዮጵያ ኤምባሲ የዳያስፖራ ክፍልንም ምላሽ አካተናል። በሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ወቅታዊ ጉዳዮች ላይ ያተኮሩ በርከት ያሉ ዘገባዎችን ወደ ያዘው የመጽሔት ክፍለ ጊዜ ስንሻገር በአብይ ርዕስ ጎንደር የጥምቀት በዓል ላይ የሽብር ተግባር ሊፈጽሙ የነበሩ በህወሓት የተላኩ ሰዎች ናቸው ሲሉ የአማራ ክልል ከፍተኛ ባለስልጣን ከሰሱ። አመራሮቼና አባላቴ ከፌዴራል መንግስትና ከአዲስ አበባ አስተዳደር ኃላፊነት የተነሱት ህወሓት በመሆናቸው ነው፣ ህገወጥ ነው አለ ህወሓት። ከመቀሌ ብልጽግና ፓርቲ የተነሱት ባሳዩት የአፈጻጸም ድክመት ምክንያት ነው ብለዋል። ከአዲስ አበባ ዘገባ አለን። አዲሱ የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለ የመጀመሪያ ሪፖርታቸውን ለተወካዮች ምክር ቤት አቅርበዋል። ከአዲስ አበባ በደቡብ ክልል በኮሌራ 18 ሰዎች መሞታቸው ተገለጸ የሚሉትና በቅርቡ ከምርጫ ቦርድ ጊዜያዊ ፈቃድ ያገኘው ባልደራስ የተሰኘው ፓርቲ ባለው ወቅታዊ ሁኔታ ምክንያት የምርጫው የጊዜ ሰሌዳ ይፈተሽ ሲል ጠይቋል የሚሉትም በቅደም ተከተል እናቀርባለን። አብራችሁን ቆዩ። በሚሊዮን የሚቆጠሩ ሰዎች በተሳተፉበት የጎንደር የጥምቀት በዓል አከባበር ላይ የሽብር ጥቃት ሊያደርሱ የሞከሩት በህወሓት የተላኩ ግለሰቦች ናቸው ሲሉ አንድ ከፍተኛ የአማራ ክልል የጸጥታ ባለስልጣን ለአሜሪካ ድምፅ ተናግረዋል። የአማራ ክልል ልዩ ኃይል ፖሊስ አዛዥ ኮማንደር ጌታቸው ብርሌ ለአሜሪካ ድምፅ እንዳብራሩት ስለ ተጠርጣሪዎቹ ማንነት የተሟላ መረጃ አለ፣ በቅርቡ ይፋ ይደረጋል። የብሔራዊ መረጃና ደህንነት አገልግሎት ኤጀንሲ ባለፈው ሳምንት ባወጣው መግለጫ ጥቃት ሊፈጽሙ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸውን፣ የላካቸው አካል ማንነትም ይፋ እንደሚደረግ ጠቁሞ ነበረ። አስቴር ምስጋናው ዝርዝሩን ከባህር ዳር ይዛለች።
ዛሬ ከአማራ ክልል የተሰጠው መረጃ ከቀናት በፊት በብሔራዊ መረጃና ደህንነት አገልግሎት ኤጀንሲ የወጣውን የሚያጠናክር ይመስላል። ሚሊዮኖች በተገኙበት የጎንደር የጥምቀት በዓል አከባበር ወቅት የሽብር ጥቃት ሊፈጽሙ የነበሩ ሁለት ቡድኖች በቁጥጥር ስር መዋላቸውን ነበር ኤጀንሲው ያስታወቀው። በአዲስ አበባ ከተማ ቤት እንደሚሰጣቸው ቃል በመግባት ሁለቱም ቡድኖች ያሰማራቸውን አካል ማንነት ይፋ እንደሚያደርግም ጠቁሞ ነበር። ዛሬ ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት የአማራ ፖሊስ ልዩ ኃይል አዛዥ ኮማንደር ጌታቸው ብርሌ አስተያየት በዚያ መግለጫ ላይ ተጨማሪ መረጃ ያከለ ነው። ኮማንደሩ እንደሚሉት ተልእኮ የተሰጣቸው አካል ማንነት ይታወቃል። ይህ አካል ህወሓት ሲሆን የታቀደው በትግራይ ክልል ፖሊስ ኮሚሽን በኩል ነው።
ከጥምቀት 3 ቀን በፊት ማለት ነው በ7 ሁለት ቡድን በቁጥጥር ስር እንዲገባ ሆኗል። ብሔራዊ ደህንነት መረጃ እና በመከላከያ አንደኛው ደግሞ በልዩ ኃይሉ እና በመከላከያ ቡድን በቁጥጥር ስር እንዲሆን ነው ያለው። የተያዙት ተጠርጣሪዎች በዋናነት 3 ተልእኮ ተሰጧቸው የሚመጡት፣ አንደኛው ለዚህ ግዳጅ የሚተባበሩ መመልመል፣ ሁለተኛ የጥምቀት በዓል ማበላሸት፣ 3ኛው አመራሮቹ ላይ ጥቃት እንዲሰነዘር ተብሎ በስነ ስርዓቱ ከትግራይ ፖሊስ ኮሚሽን ደረጃ ታቅዶ የራሱ ሰንሰለት አለው። በዛ ነው ተልኮ ይዘው የመጡት። ይህን የሚመራው በቀጥታ ከትግራይ ነው፣ ከትግራይ ፖሊስ ኮሚሽን። ስማቸውን በሂደት እንጠቅሳለን። በምርመራው ሂደት
በትግራይ ክልል ፖሊስ ኮሚሽን ታቅዶ ነው ይሄ ጥፋት ሊፈጸም የነበረው እያሉኝ ነው። እና ተጨባጭ የሆኑ መረጃዎችና ማስረጃዎችን ይዛችኋል?
በቂ የገንዘብ ዝውውር ተይዘዋል፣ የጦር መሳሪያዎች ተይዘዋል፣ ፈንጆች ተይዘዋል፣ ገንዘብም ሲተላለፍላቸው አይተናል። እዛው ጎንደር ላይ ከትግራይ ወደ ጎንደር የሁሉ ከባንክ አካሄዳቸው በጣም የተወሳሰብ አይደለም። በግልጽ ነው የመጡት። ማን የት ከየት የሚለውን ደግሞ ምርመራው በሰፊው አጣርቶ ለሕዝብ ይፋ ያደርገዋል። በቴክኖሎጂውም ይረጋገጣል። የስልክ ግንኙነቶች የምናምኑ ለክልል መንግስት ምርመራ አስረክበናል። ፌዴራልም ይገባበታል ብዬ አስባለሁ። ምክንያቱም በሀገር ላይ የተቃጣ ወንጀል ስለሆነ
በትግራይ ክልል ፖሊስ ኮሚሽን ደረጃ የታቀደ ነበር ጥፋቱ እያሉ ነውና እስኪ ይሄንን ነገር ያብራሩልኝ።
የህወሓት ሚመራ የፖሊስ ኮሚሽን በተደራጀ መንገድ ነው ሚመራ ያለው። ይሄን ሁሉ የሚያደርገው የትግራይ ህዝብ አይደለም። እዛ ያለ አንድ ግሩፕ አለ። በተለይ ደግሞ ለአማራ ክልል ትኩረት ሰጥቶ በየጊዜው ብዙ ሙከራዎች ነው የሚደረጉት ያለው። እሱ ጋር እንጂ የትግራይ ህዝብ ይሄን ያደርጋል ብለን እኛ እናስብም። በአማራ ህዝብም በተመሳሳይ የትግራይ ህዝብ ጋር መሰረታዊ ልዩነት የለውም። ልዩነቱ ያለው እዛ ያለው ኃይል ነው። ለመንግስትም አይገዛም፣ ወንጀለኞችን አይሰጥም። የምታዩት ነገር ነው። ይሄ ግልጽ የሆነ ማንም ዓለም የሚመሰክረው ጉዳይ ነው እየተፈጸመ ያለው።
እንግዲህ ቀደም ብለው ሲናገሩ በአመራሮች ላይ ጥቃትም ለመፈጸም ተልእኮ ይዘው የመጡ ናቸው ብለዋልና ማንን ኢላማ ያደረገ ነበር?
እንግዲህ እሱ በምርመራው ላይ በሂደት ይዘረዘራል። አሁን ከሌ ከሌ ብሎ መግለጹ ይገለጻል። ምንም የሚደበቅ ነገር ስለሌለው አሁን ምርመራው በተጠናከረ መንገድ ገና ነው።
እነዚህ የጥፋት ቡድኖች ተብለው በቁጥጥር ስር የዋሉት ስንት ናቸው?
ሁለቱ የብሔራዊ ደህንነት የገለጻቸው በፋና እነሱ ናቸው። ቦምብ እና ተተኳሽ ይዘው የተገኙት ናቸው። አሁን እየገለጽ ነው ያለ ነው ደግሞ ትናንት ሶስት ሰዎች በልዩ ኃይል ጋር በመከላከያ የተያዙ ናቸው። አጠቃላይ ወደ አምስት ናቸው።
በተመሳሳይ ቀን
የተያዙት የተሰጣቸው ተልእኮ ግን ለየብቻ አንዱ አንዱም ሰውን አይተዋወቁም፣ አላማውን ግን ያውቃሉ።
ከአማራ ፖሊስ ልዩ ኃይል አዛዥ በተሰነዘሩት ውንጀላዎች ላይ ከትግራይ ክልል መንግስት ህወሓት ምላሽ ለማግኘት ጥረት እያደረግን ነው። እንደተሳካ የምንመለስ ይሆናል። የትግራይ ክልል መንግስትና ህወሓት ከዚህ በፊት የተሰነዘሩ መሰል አስተያየቶችንና ውንጀላዎችን በተደጋጋሚ ማስተባበላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባ እናመሰግናለን። የመቀሌው ዘጋቢያችን የትግራይ ክልል ባለስልጣናትን ምላሽ ለማግኘት የክልሉ ኮሚኒኬሽንስ ቢሮና የፖሊስ ኮሚሽነር ጋር ስልክ ደውሏል። የፖሊስ ኮሚሽነሩ ከከተማ ውጪ እንደሆኑና ከሚመለከተው የጸጥታ አካል ጋር ተነጋግረው ምላሽ እንደሚሰጥ ገልጸውለታል። እንዳገኘን እናቀርበዋለን። የህወሓት አመራሮች በመሆናቸው ብቻ በህገወጥ መንገድ ከፌዴራል መንግስትና ከአዲስ አበባ አስተዳደር የኃላፊነት ቦታዎች እንዲነሱ እየተደረገ ነው ሲል የህወሓት ማዕከላዊ ኮሚቴ ከሷል። ማዕከላዊ ኮሚቴው ትናንት ማታ ባወጣው መግለጫ የህወሓት አመራሮችና አባላት ከስልጣን ማንሳትን ተከትሎ ለሚፈጠር ሁኔታ ኃላፊነት የሚወስደው ይህንን ህገወጥ ተግባር እየፈጸመ ያለው አካል ነው ብሏል። ሙልጌታ አጽብሃ ከመቀሌ ዘገባ አለው።
የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ትናንት ምሽት ባወጣው መግለጫ በፌዴራልና በአዲስ አበባ ከተማ አስተዳደር የህወሓት አመራሮች በህገወጥ መንገድ ብለው በገለጸው አመራሮች ከኃላፊነት እየተነሱ ነው ብለዋል። የኢትዮጵያ ንግድና ኢንዱስትሪ ሚኒስትር ወይዘሮ ፈትለወርቅ ገብረ እግዚአብሔርና ሌሎች የህወሓት አመራሮች ከኃላፊነት ከተነሱ በኋላ ነው የህወሓት መግለጫ የወጣው። ጠቅላይ ሚኒስትር አብይ አህመድ ትናንት ሶስት ሚኒስትሮች ሾመዋል። ከስልጣናቸው ከተነሱት አንዷ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሲሆኑ እርሳቸውን በመተካት አቶ መላኩ አለበል የንግድና ኢንዱስትሪ ሚኒስትር ሆነዋል። የህወሓት ማዕከላዊ ኮሚቴ መግለጫ በኢህአዴግ ውስጥ የሀሳብና የመስመር ልዩነት ከተፈጠረ በኋላ በይዘቱ አዲስ ፓርቲ እንዲመሰረት ተደርጓል ሲል ገልጿል። ህወሓት ይህ አካሄድ ህገ ወጥና ጸረ ዲሞክራሲ አካሄድ ነው ይላል። የሀገሪቱ ህልውና አደጋ ውስጥ በገባበት ወቅት ቅድሚያ ተሰጥቷቸው ሊታዩ በሚገባቸው ጉዳዮች ላይ ትኩረት መደረግ አለበት በማለት እየተቃወሙ እንደነበር መግለጫው አስታውቋል። መግለጫው ህወሓት ከህዝብና አባላት ጋር በመወያየት ከአዲሱ ፓርቲ ጋር ላለመዋሃድ መወሰኑን ያስታውሳል። እስከሚቀጥለው ምርጫ የኢትዮጵያ ህዝብ የኢህአዴግ ድርጅቶችን ነው የመረጠው። መንግስት እንዲመሰርቱም እንዲመሩም ስልጣን የተሰጣቸው እነዚህ ድርጅቶች ናቸው ያለው መግለጫው፣ ህዝብ ያልመረጠው ሌላ አዲስ ፓርቲ ስልጣን እንዲይዝም ሆነ ሀገር እንዲመራ ማድረግ የህዝቡን ስልጣን መቀማትና ህገ መንግስቱን መርገጥ ነው ብሏል። የህወሓት ማዕከላዊ ኮሚቴ መግለጫ እንደሚያሳየው ሀገር እንድንመራ በጋራ ለተሰጠን ኃላፊነት በተወሰኑ ኃይሎች ፍላጎት ህጋዊና ዲሞክራሲያዊ ያልሆኑ ውሳኔዎች ሊወሰኑና ሊተገበሩ አይገባም ይላል። መግለጫው አስከትሎም በአሁኑ ጊዜ የህወሓት አመራሮችና አባላት በመሆናቸው ብቻ ከፌዴራል መንግስትና ከአዲስ አበባ ከተማ አስተዳደር የኃላፊነት ቦታዎች እንዲነሱ እየተደረገ ነው በማለት ከሷል። ይህ ተግባር ፍጹም ተቀባይነት የሌለው ነው ያለው የኮሚቴው መግለጫ ይህ ሆን ተብሎ እየተፈጸመ ነው ብሏል። ከዚህ ቀደም የተፈጸመ መረን የለቀቀ አካሄድ ሊታረም ይገባል ሲል ገልጿል። ይህንን ተከትሎ ለሚፈጠር ሁኔታ ኃላፊነት የሚወስደው ይህ ህገወጥ ተግባር እየፈጸመ ያለው አካል ነው በማለት ተቃውሟል። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ መግለጫ። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ሙልጌታን እናመሰግናለን። የህወሓት አባላት የሆኑ አንዳንድ ባለስልጣናት ከኃላፊነት የተነሱት ባሳዩት ያፈጻጸም ድክመት ነው ሲል የብልጽግና ፓርቲ አስታውቋል። ሰሞኑን ከኃላፊነት የተነሱት የህወሓት አባላት አንድ የፌዴራል መንግስትና አንድ የአዲስ አበባ አስተዳደር ባለስልጣን መሆናቸውን ብልጽግና ጠቁሟል። የተደረገው ሹምሽር ከሌላ ከምንም ነገር ጋር መያያዝ እንደሌለበትም አሳስቧል። ከዚያው ከትግራይ ክልል የሆኑ መፈጸም የሚችሉ አመራሮች ተተክተው እየሰሩ የሚሄዱበት ሁኔታ ይፈጠራል ብለዋል የብልጽግና ፓርቲ ቃል አቀባይ አቶ አወሉ አብዲ። አቶ አወሉን ያነጋገራቸው እስክንድር ፍሬው ተከታዩን ልኳል።
ህወሓት ከተዋሃደው ኢህአዴግ ከተለያየ ብልጽግና ፓርቲ ውስጥም የለሁበትም ካል አንስቶ ሊኖሩ የሚችሉ ቀጣይ ሁኔታዎች ማነጋገራቸው አልቀረም። ምላሽ እየጠበቁ ከቀጠሉ ጉዳዮች አንዱ ደግሞ በአሁኑ ወቅት በብልጽግና እየተመራ ባለው የፌዴራል መንግስት ውስጥ የህወሓት ሚና እንዴት ይሆናል? የፓርቲው አባላት የሆኑ ሚኒስትሮች ዕጣ ፈንታስ ምንድን ነው የሚለው ነው። ትናንት መግለጫ ያወጣው ህወሓት በፌዴራል መንግስቱና በአዲስ አበባ አስተዳደር ስልጣን ያላቸው ሚኒስትሮቹ በያዟቸው ኃላፊነቶች ሊቀጥሉ እንደሚገባ አመልክቷል። ይህም ሆኖ ግን እነዚህ አባላቱ ከስልጣን እንዲነሱ እየተደረገ መሆኑን አስታውቋል። ሰሞኑን መጠነኛ የካቢኔ ሽግሽግ ያደረጉት ጠቅላይ ሚኒስትር አብይ አህመድ የንግድና ኢንዱስትሪ ሚኒስትር የሆኑትን የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔርን በሌላ ተሿሚ ተክተዋል። ወይዘሮ ፈትለወርቅን የተኩት በአማራ ክልል በተለያዩ ኃላፊነቶች ያገለገሉት አቶ መላኩ አለበል ናቸው። የኢኖቬሽንና ቴክኖሎጂ ሚኒስትር የነበሩት ዶክተር ኢንጂነር ጌታሁን መኩሪያ ደግሞ የትምህርት ሚኒስትር ሆነዋል። በመተካቸው የቀድሞው የህወሓት አባል ዶክተር አብርሃም በላይ የኢኖቬሽን አስተዳደር ሰሞኑን ያካሂደዋል ተብሎ በሚጠበቀው ሹምሽር ከሚነሱት አንዱም በምክትል ከንቲባ ማዕረግ የትራንስፖርት ቢሮ ኃላፊ የሆኑት የህወሓት አባል ዶክተር ሰለሞን ኪዳኔ መሆናቸውን መረጃዎች አመልክተዋል። የህወሓት መግለጫም እነዚህ የፌዴራልና የአዲስ አበባ አስተዳደር የካቢኔ ሽግሽጎች ከተደረጉበት ጊዜ ጋር ተገጣጥሟል። በአሁኑ ጊዜ የህወሓት አመራሮች ወይም አባላት በመሆናቸው ብቻ ከፌዴራል መንግስትና ከአዲስ አበባ አስተዳደር ኃላፊነቶች እንዲነሱ እየተደረገ ነው ብሏል መግለጫው። ብልጽግና ፓርቲ ይህንን መግለጫ አጣጥሏል። የብልጽግና ፓርቲ የህዝብና የውጭ ግንኙነት ዘርፍ ኃላፊ አቶ አወሉ አብዲ ለአሜሪካ ድምጽ ሲናገሩ ሰሞኑን ከኃላፊነት የተነሱት የህወሓት አባላት አንድ የፌዴራል መንግስትና አንድ የአዲስ አበባ አስተዳደር ባለስልጣናት መሆናቸውን አስረድተዋል። ምክንያቱ ደግሞ ያሳዩት የአፈጻጸም ድክመት እንደሆነ ነው ያብራሩት።
ይህ መንግስት ኃላፊነት የተባለው መስመሩን ተልእኮ ራዕዩን በአግባቡ መፈጸም ያልተቀበለ አካል ይፈጽማል የሚል ብልጽግና ፓርቲ እምነቱ የለውም። ብልጽግና ፓርቲ እንደ ውድ ፓርቲ የራሱ የሚከተላቸው መሪዎች አሉ። ከበፊቱ ኢህአዴግ ወደዚህ የተላለፉ መብቶችና ግዴታዎች አሉ። እነዚህን ደግሞ በአግባቡ ከግብ ማድረስ ግዴታው ነው። ነገር ግን ይህንን አልፈልግም አልከላከልም ልዩነት አለኝ የሚል ሀይል አይ ይህንን ተቀበልና አስፈጽም ማለት በራሱ አስቸጋሪ ነው። ስለዚህ እነዚህ በመንግስትም ስራ ላይ ያሉ ሀይሎች የተሰጣቸውን ኃላፊነት በአግባቡ ከመፈጸም ይልቅ ነገሮችን መጓተት፣ የህዝብ አገልግሎት በአግባቡ አለመስጠት፣ በተለይም ሰሞኑ ተነሱ የተባሉት ግለሰቦች የተሰጣቸውን ኃላፊነት በአግባቡ አፈጻጸም ችግር ታይቶ የተነሱ ስለሆነ ይሄ ወደፊት መንግስት በማንኛውም ጊዜ እየተከታተለ የሚፈጽም ተግባር ስለሆነ ትግራይ በመሆናቸው የሆነ ነገር ሳይሆን በተለይም በአፈጻጸም ባሳዩት ድክመት ስራን በመጓተት ሆን ብሎ ችግሮችን በመፍጠር የሚታዩ ነገሮች ስላሉ ይህንን ታሳቢ በማድረግ የተደረገ ሽግሽግና ሹመት ነው ብለን ነው በእኛ በኩል የምናየው።
የህወሓት አባላት በዋነኛነት እየተነሱ ያሉት ግን ከፓርቲ ኃላፊነታቸው ነው ብለዋል አቶ አወሉ። በዚሁ ማብራሪያ
አብዛኛው ፓርቲ ጽህፈት ቤት አካባቢ የሚሰሩ የህወሓት አባላቶች ናቸው ተነሱ የሚባሉት። ከመንግስት ኃላፊነት እስካሁን ሁለት ነው፣ ከአዲስ አበባና ከፌዴራል። እነዚህ ደግሞ በአፈጻጸም ብቃት እና ድክመት ሌሎችም የምታዩ ስንነቶች ስላሉ በሌላ እንዲጠቁ ተደርጓል። ይህንም ማድረግ ደግሞ የመንግስትም ፓርቲውም ኃላፊነት ስለሆነ የመስመርና የፓርቲ የሚለው ነገር በልዩነት የምታይ ሳይሆን በአንድ መልኩ እንገነዘበው።
ስለዚህ የህወሓት አባል ሆኖም ሚኒስትር ሆኖ መቀጠል ይቻላል፣ ችግሩ ያፈጻጸም ነው እያሉኝ ያሉት?
በዋናነት ያፈጸም ችግር ነው። ያው ምናልባት እስከ ምርጫ ድረስ የምቆይ ከምርጫ በኋላ ኦልሬዲ አሸናፊው ፓርቲ የምቀጥል ስለሆነ እሱ ችግር የለው።
እዚህ ላይ ግን ሌላ ነጥብ ላንሳና አቶ አወሉ ህወሓት ባወጣው በዚሁ መግለጫ ያነሳውን ሌላ ነጥብ ላንሳልሁት። የኢትዮጵያ ህዝብ የኢህአዴግን አባል ድርጅቶች ነው የመረጠው። መንግስት እንዲመሰርቱም እንዲመሩም ስልጣን የሰጣቸው እነዚህ ድርጅቶች ናቸው። ህዝብ ያልመረጠው አዲስ ድርጅት ስልጣን እንዲይዝም ሆነ ሀገር እንዲመራ ማድረግ የህዝቡን ስልጣን መቀማት፣ ህገ መንግስቱንም መርገጥ ነው ይላል። ምንድን ነው የእርስዎ ምላሽ በዚህ ላይ?
በዚህ ጉዳይ ከዚህ በፊት በተደጋጋሚ ማብራሪያ ሰጥተናል።
ምን ለማለት ተፈልጎ ነው እዚህ ላይ የህወሓት ሚኒስትሮችም በስልጣናቸው መቀጠል አለባቸው የሚል ነው?
ህወሓት ሆነ ኢህአዴግ በህዝብ የተመረጠ ነው። በውህደቱ ግን ወደዚህ መጥቷል። በዚህ ውህደት ፓርቲው ራሱን አግልሏል። አግልሏል ማለት ወደ ክልልነት ፓርቲ ነው። አሁን አብላጫ እዚህ ጋር አለ። በአብላጫ ድምጽ ነው የተወሰነው። ሁለተኛ ደግሞ ህጋዊ መሰረቱን ተከትሎ የተከናወነ ውህደት ነው። ውህደቱ ደግሞ ምርጫ ቦርድ ህግ አዋጅ መሰረት የተፈጸመ ውህደት ነው። ማንኛውም መብቶች፣ ግዴታዎች ሳይሸራረፉ ወደዚህ እንዲተላለፉ ተደርጓል። ይህንን ምርጫ ቦርድም ጠንቅቆ ያውቃል። እነሱም ያውቃሉ። ምንም የህግ ክፍተት የአሰራር ክፍተት ያለው አካሄድ አይደለም። ይህንን ከዚህ በፊት በተደጋጋሚ ማብራሪያ የሰጠንበት ጉዳይ ስለሆነ አሁን አልደግመውም። ሁለተኛ የህወሓት አባሎች በዚህ ውስጥ ይቀጥላሉ አይቀጥሉም? እንደማይቀጥሉ ራሳቸው ነው የተናገሩት። በዚህ ቃል አንቀጥልም፣ ራሳችን አግልለናል ያሉት ራሳቸው ነው። ሁለተኛ የተሰጣቸውንም ኃላፊነት በአግባቡ እየተወጡ አይደለም። ዋናው ነገር ምንድን ነው? እንደ ፓርቲ ኦልሬዲ ያለምንም ቅድመ ሁኔታ ፓርቲ ኃላፊነት ላይ የነበሩ አዲስ አበባም ድሬዳዋም አዲስ አበባ እና ፌዴራልም ያሉ ባይ ዲፎልት የተከናወነ ተግባር ነው። ከመንግስት ኃላፊነት ግን ኃላፊነታቸውን በግባቡ የማይወጡ ከፍተኛ ኃላፊዎች ካሉ ግን እንደ ማንኛውም ሰው ታይቶ ተገምግሞ ከኃላፊነቱ የሚነሱ ይሆናል። እርግጠኛ ነኝ ሌሎች ደግሞ በዛው ልክ መፈጸም የሚችሉ ከዛው ትግራይ ህዝብ አካባቢ ያሉ አመራሮች ስላሉ እነሱም ተክቶ እየሰሩ የሚሄዱበት ሁኔታ ይፈጠራል። እሱ ችግር አይደለም።
የመጨረሻ ጥያቄ ያደርጋሉ አቶ አወሉ፣ የቲፒኤልኤፍ ወይም የህወሓት አባል ሆኖ በሚኒስትርነት የሚቀጥሉ ይኖራሉ? ከዚህም በኋላ
ፍላጎቱ ካላቸው የግለሰብ አቅሙ ካላቸው የተሰጣቸውን ልዩነታቸውን ቁጭ አድርጎ መፈጸም የሚችሉ ካሉ እሱ ችግር የለም። እንደ ግለሰብ እንደ ድርጅት ግን ከአሁን በኋላ በድርጅትም በጣም ከባድ ነው። በመንግስትም ያው እየተገመገሙ ስራ የሚጎትቱ ከሆነ ይነሳሉ፣ የማይጎትቱ ከሆነ እሱ ችግር የለም።
በቀድሞው የኢህአዴግ አሰራር አባል ድርጅቶቹ የአዲስ አበባን አስተዳደርና የፌዴራል መንግስቱን በጋራ ክፍፍልና የስልጣን ውክልና ሲያስተዳድሩ ቆይተዋል። ሶስቱ የኢህአዴግ አባል ድርጅቶችና ህወሓት መስመር የለዩት የግንባሩን መዋሃድና አዲሱን የብልጽግና ፓርቲ መመስረት ተከትሎ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን እናመሰግናለን። ከአሜሪካ ድምፅ የሐሙስ ምሽት ወቅታዊ ዘገባዎቻችን ይቀጥላሉ። ቀጣዩም ዘገባ አዲስ አበባ የሚያቆየን ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን አሁን የሚገኝበት ደረጃ በዓለም አቀፍ መስፈርቶች አኳያ ዝቅተኛ መሆኑን አዲሱ ኮሚሽነር አመለከቱ። በሀገሪቱ እየተፈጸሙ ላሉት የተለያዩ የመብት ጥሰቶች ተጠያቂዎችን መንግስት ሕግ ፊት እንዲያቀርብም አሳስበዋል። የፖለቲካ ድርጅቶችና መሪዎቻቸውም የአመፅ ተግባሮችን በግልጽ እንዲያወግዙ ጥሪ አቅርበዋል። መለስካቸው አምሃ ዝርዝሩን ይዘዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ለሕዝብ ተወካዮች ምክር ቤት የመጀመሪያውን የስድስት ወር የእቅድ አፈጻጸም ዘገባ ሲያቀርቡ ወደዚህ የኃላፊነት ስፍራ ባመጣቸው እሳቸው አዲስ የፖለቲካ ምዕራፍ ባሉት ክስተት ነው። በኮሚሽነሩ አገላለጽ አዲሱ የፖለቲካ ምዕራፍና ለውጡ ራሱ የተወለደው በረጅም ጊዜ የሰብአዊ መብቶች ጥሰት ጥርቅምና የሰብአዊ መብቶች ትግል መሆኑ የአዲሱ የፖለቲካ ምዕራፍ የለውጥ መሪዎችም ኃላፊነታቸውን የተረከቡት የሰብአዊ መብቶችን ሙሉ በሙሉ ለማክበርና ለማስከበር ቃል በመግባት መሆኑ እንዲሁም ሀገራችን በአሁኑ ወቅት እያካሄደች ያለችው መሠረታዊ የፖለቲካና የኢኮኖሚ አስተዳደር ለውጥ በሰብአዊ መብቶች መከበር ላይ የተመሠረተ ሊሆን ይገባል ብለዋል። ወረድ ብለውም እነዚህን መብቶች በሀገሪቱ እንዲያስከብር በሕግ ኃላፊነት ተጥሮበት ከ15 ዓመታት በፊት የተቋቋመውና ዛሬ በሳቸው የበላይ ኃላፊነት የሚመራው የኢትዮጵያ ሰብአዊ መብቶች ኮሚሽን ከፍ ያለ ለውጥ እንደሚያስፈልገው ለምክር ቤቱ አመልክተዋል።
ኮሚሽኑ በተባበሩት መንግስታት በጸደቀው የብሔራዊ ሰብአዊ መብቶች ተቋማት ብቃት እና ገለልተኛነት መመዘኛ መስፈርቶች መሰረት በአሁኑ ደረጃ የተሰጠው ደረጃ ቢ ማለትም መስፈርቱን የማያሟላ የሚል ከመሆኑ አንጻር የማቋቋሚያ ሕግ ማዕቀፉን የአሰራር ነጻነቱንና ብቃቱን በማሻሻል በዓለም አቀፍ ደረጃ ተቋሙና አገራችን ያላትን ስምና ደረጃም ለመቀየር የሚረዳ ተግባር ይሆናል። ማለትም ቢ ከሚለው ደረጃ ኤ ወደሚለው ደረጃ ለመሸጋገር ህልም አለን ማለት ነው።
ዳንኤል በቀለ በዚህ አጭር ዘገባቸው ባለፉት 6 ወራት ኮሚሽኑን ለመለወጥ የተደረጉትን ተግባራት ከመዘርዘርም ባለፈ በአንዳንድ ቁልፍ ዘርፎች የዜጎችን መብቶች ለማስከበርም የተከናወኑ ስራዎችን ቆጥረዋል። አክለውም በሀገሪቱ ወቅታዊ የሰብአዊ መብቶች አያያዝና ሁኔታ ሙሉ ዘገባ ማቅረብ እንዳልተቻለ ጠቁመው የተጀመረው የለውጥ እርምጃ በአጭር ጊዜ ውስጥ በርካታ ተጨባጭ ውጤቶች አስገኝተዋል ብለዋል። ይሁንና የለውጡ ሂደት የገግሩን ግዝፈት ይገልጹታል። በየስፍራው አስነዋሪና አሰቃቂ በሰው ልጆችና ንብረቶቻቸው ላይ የተፈጸሙ ወንጀሎችንም ዘርዝረዋል። መወሰድ አለበት ያሉትን እርምጃም ጠቁመዋል።
የዚህ ሁሉ ሁኔታ የስር ምክንያቱ የፖለቲካ ማህበራዊና ኢኮኖሚያዊ ችግሮቻችን በመሆናቸው መንግስትና ይህ ምክር ቤትም በተለይም ለፖለቲካዊ ችግሮች በሀገርና ሕዝብ የሰላም ፍላጎት እንዲሁም የሰብአዊ መብቶች መከበር ላይ የተመሰረተ ሀገራዊ መፍትሄ መሻቱን ልዩ ትኩረት ሰጥቶ ጥረቱን ሊቀጥል ያስፈልጋል። ከዚህ በተጨማሪም ከፍተኛ የአጥፊዎችን በሕግ ፊት ተጠያቂነት ማረጋገጥ ያስፈልጋል። በሌላ በኩል ሀገራችን አሁን ከምትገኝበት ልዩ የሽግግር ሁኔታ አንጻር ሰላምና ደህንነትን ማስፈን የሁሉንም ወገኖች ድርሻ ስለሚጠይቅ እንዲሁም በሕገ መንግስቱ መሰረት ሰብአዊ መብቶችን ማክበርና ማስከበር የመንግስት ብቻ ሳይሆን የሁሉም ዜጎች ኃላፊነት ስለሆነ በተለይም የፖለቲካ ድርጅቶችና መሪዎቻቸው ትልቅ ሚናና ኃላፊነት አለባቸው። ስለዚህም የአመፅ ተግባሮችን በግልጽ በማውገዝና ደጋፊዎች
ዓላማና ዓላማውን ተግባራዊ የሚያደርጉ መሳሪያዎች ምን ያህል ጥብቅ ግንኙነት እንዳላቸውና ጥንቃቄ የተሞላው አጠቃቀምና አካሄድ እንደሚያስፈልግም በአጽንኦት ነበር የገለጹት።
በሀገራችን በአዲስ መልክ ለተጀመረው ዲሞክራሲያዊ የፖለቲካ ለውጥ ፖለቲካል ትራንቶች ማክበርና ማስከበር የተልእኮው ማስፈጸሚያ መሳሪያም ነው ዓላማውም ነው። ሆኖም በተለይ ከፖለቲካ ተሳትፎ መብት ጋር ተያያዥ የሆኑት ሀሳብን በነጻነት የመግለጽ መብት፣ በሰላማዊ መንገድ የመሰብሰብና የመደራጀት መብት ከዋና ከተማችን አንስቶ አገባብ የመደናቀፍ ሁኔታ ስለተከሰተ የፌዴራልም ሆነ የክልል መንግስት ኃላፊዎች ይህንን አዝማሚያ አጥብቀው ሊከላከሉና ችግሩ ሲከሰትም የተፋጠነ መፍትሄ እንዲሰጡ ያስፈልጋል። በአንጻሩ ኃላፊነት የጎደለው የመደበኛም ሆነ የማህበራዊ ሚዲያ አጠቃቀም የጥፋት መሳሪያም ሊሆን ስለሚችል እና አሳሳቢ ምልክቶችን በመታየታቸው የሚዲያ ባለሙያዎች እና የማህበራዊ ሚዲያ ዘጋቢዎችና ጸሐፊዎች በከፍተኛ የኃላፊነት ስሜት እንዲሰሩም ያስፈልጋል።
ኮሚሽነሩ በመጨረሻም አዲሱ የለውጥ ምዕራፍ እጅግ በርካታ ኢትዮጵያውያን በብዙ መልኩ ሰፊ መስዋዕትነት የከፈሉበት የሁሉም ኢትዮጵያዊ ድል እና እድል መሆኑን አስታውሰው ሁሉም ኢትዮጵያዊ ይህን ድልና እድል ለመጠበቅ መብትና ግዴታ እንዳለበት አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። የሚቀጥለው ዘገባ ወደ ደቡብ ክልል የሚወስደን ነው። በደቡብ ክልል 4 ዞኖች ከ1300 በላይ ሰዎች በኮሌራ ወረርሽኝ የተያዙ ሲሆን 18 ሰዎች መሞታቸውን የክልሉ የጤና ቢሮ አስታውቋል። በአውሮፓ ህብረት የሰብአዊና የሲቪሎች መብት ጥበቃና ድጋፍ ድርጅት በአውሮፓውያን ታህሳስ ወር ባለፈው ታህሳስ ባወጣው ሪፖርት በደቡብ ኦሞና በጎፋ ዞን ብቻ 970 ሰዎች በወረርሽኙ መያዛቸውን ማስታወቁ ይታወሳል። የኮሌራ ወረርሽኝ የኢትዮጵያ የጤና ፈተና ሆኖ መቀጠሉንና መንስኤውም ድህነት፣ በቂና የንጹህ ውሃ እጥረት
መጸዳጃ ቤት አለመጠቀምና የአካባቢ ንጽህና አጠባበቅ ጉድለት እንደሆነ ገልጧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ልኳል።
በደቡብ ክልል ጤና ቢሮ የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዋና ስራ ሂደት ባለቤት አቶ እንዳሻው ሽብሩ እንዳሉት በደቡብ ኦሞ፣ በጎፋ፣ በጋሞ፣ በኮንሶ ዞንና ባለልዩ ወረዳ በተከሰተ የኮሌራ ወረርሽኝ 1300 ሰዎች ተይዘዋል። ከአንድ ወር በፊት በክልሉ ጎፋ ዞን ዛላና ኡባ ደብረ ፀሐይ እንዲሁም በጋሞ ጎፋ ዞን ካምባ ወረዳ ተከስቶ በቀናት ውስጥ የስድስት ሰዎችን ህይወት የተቀጠፈው የኮሌራ ወረርሽኝ በደቡብ ኦሞ ዞን የሰላማጎም፣ የማሌና የበና ጽማይ ወረዳዎችን ጨምሮ በአጠቃላይ እስካሁን 18 ሰዎችን ገድሏል።
ታህሳስ 10 ነው የጀመረው በኡባ ደብረ ፀሐይ ጎፋ ዞን ላይ። ከዛ በኋላ ወደ ዛላ ወረዳ ሰፋ፣ ወደ ካምባ ወረዳ፣ ወደ ጋሞ ዞን ሄደ። መጨረሻ ላይ ግን ወንዙ የሚፈሰው ወደታች ስለሆነ አርብቶ አደሩም ነው አፌክት ያደረገው። በተለይ የደቡብ ኦሞ ላይ ሰላማጎ ወረዳ፣ ማሌና በና ጸማይ ወረዳ በጣም የተጠቁ ናቸው። በስርጭቱ ሀመርንም ቢጨምር ማለት ነው። ስለዚህ በአጠቃላይ እስካሁን ባለን መረጃ መሰረት ወደ 1300 አካባቢ ኬዞች አሉ። አብዛኛው ከ50% በላይ የሚሆነው በደቡብ ኦሞ ባሉት ሶስት ወረዳዎች ላይ የተከሰተ ነው። ማሌ፣ በና ጸማይ እና ሰላማጎ። የጎፋን ባለፈው ተቋም መጥተው የሞቱ ሁለት ሰዎች ነበሩ። ከተቋም ውጭ አራት ሰው ሞቶ ነበር። ሰላማጎ ላይም በአጠቃላይ እስከ 18 ኦልሞስት ሁሉም ሞቶች የተከሰቱ በመጀመሪያው ቀን ነው። ህዝቡ መረጃ የለውም እንደ ሌላው በሽታ ይመስለው እና ሲዘናጋ በአጭር ጊዜ ውስጥ ይመጣሉ ማለት ነው። አሁን ከሞቱት ውስጥ ከ18 ውስጥ 4-5 የሚሆኑት ከማህበረሰቡ ወጥተው ሕክምና መስጫ ተቋም ደርሰው የሞቱ ሲሆን አብዛኞቹ ሞቶች ግን ሳይመጡ መረጃው ሳይኖራቸው የሞቱ ናቸው።
ወረርሽኙ የተከሰተባቸው ወረዳዎችና ቀበሌያት መጸዳጃ ቤትና ንጹህ የመጠጥ ውሃ የላቸውም። ከፍተኛ የሆነ የንጽህና ጉድለት ያለባቸው መሆኑና የአርብቶ አደሮች የአኗኗር ዘይቤ ለበሽታ መስፋፋት ትልቅ አስተዋጽኦ ማድረጉንም ተናግሯል። ከዚህ የከፋ ጉዳት እንዳያስከትል ቢሮ ከሌሎች የመንግስት መስሪያ ቤቶችና ከዓለም አቀፍ አጋር ድርጅቶች ጋር የመከላከል ስራ እያከናወነ መሆኑን ገልጠዋል።
የንግድና ኢንዱስትሪን ጨምሮ ፖሊሲን ጨምሮ ማለት ነው። ሕክምና ማዕከል ላይ ተሽሎኛል በግድ ልውጣ የሚለውን ፖሊስ ነው የሚያስቆመው ማለት ነው። ስለዚህ እነዚህን ነገሮች ተሰርተዋል። በጤናው ዘርፍ ላይ 5 ሳብ ዩኒት ነበረ። አንዱ የሕክምና አሰጣጡን በተመለከተ ወይም ኬዝ ማናጅመንት የምንለው አለ። ሁለተኛው ዎሽ የምንለው አለ። ዎሹን ኦልሞስት ውሃ ቢሮ የሚሰራው ነው ማለት ነው። ሶስተኛው የሶሻል ሞቢላይዜሽን እኛ ጋር ቢገባም ትምህርት መምሪያ ትምህርት ቢሮ በስፋት የሰራበት ማለት ነው። የሽካ መግለጫ መስጠት አለ ስለ በሽታ ስታተስ ማለት ነው። ስለዚህ ከዛ ጋር ተያይዞ በቴሌግራም ሁሉንም የሚያሳተፈ አንድ ቴሌግራም ቻናል ከፍተናል። የግብዓት እጥረት፣ ሌሎች የሎጂስቲክ ጋፖችን እዛ ኮሚኒኬት እያደረግን የተሳለጠ ስራ እንድንሰራ አድርገናል ማለት ነው። ስለዚህ ከዚህ ጋር ተያይዞ ሌላ የሎጂስቲክ ነው። ሎጂስቲክ በጣም ሰፊ ስራ ነው የተሰራው። ኦልሬዲ የተዘጋጁ ሎጂስቲኮች ነበሩ። የአንዱ ሎጂስቲክ ምናልባት ሲቲሲ የሚባለው ወደ 276,000 ብር አካባቢ ነው የአንዱ የሚያወጣው። እስከ 15 አካባቢ ድፈናል። ስኔርቶ 3 ሚሊዮን አካባቢ ነው የሚፈጀው። ኦልሬዲ ዩኒሴፍ ነው የሰጠንና ውሃ ቢሮ የሰራቸው ስራዎች በተለይ ውሃ ኬሚካል፣ ሁለተኛ ደግሞ ሪሃብሊቴሽን ጥገናዎችን የመስጠትና በጣም ችግር ያለባቸው ቦታዎች ደግሞ በቦቲ የውሃ ሬሽን መስጠትን ይጨምራል።
በኮንሶ ባሌና ካምባ ወረዳዎች አዲስ በበሽታው የሚያዙ ሰዎች ቁጥር ቢቀንስም አሁንም በደቡብ ኦሞ ዞን ሰላማጎና ማሌ ወረዳዎች ወረርሽኙ አሳሳቢ ነው ብለዋል።
ሰፊ ችግር ያለበት አሁንም ሰላማጎ ነው። ስኳር ፋብሪካው እዛ አጠገቡ ጋር ያለው በና ጸማይ እና በተለይ ማሌ። ማሌ ላይ ከሌሎቹ ስናይ የወረዳው ስታንድ ይሻላል ብለን ነው የምናስበው። ነገር ግን መጀመሪያ ላይ መዘናጋት ስለነበር በጣም ሰፊ ቁጥር ያለው ህሙማን ተመዝግቧል ማሌ ላይ። አሁን ላይ እንግዲህ የኤምኤስኤፍ ስፔን የሚባለው የእርዳታ ድርጅት ገብቶ የኬዝ ማናጅመንቱ የህክምና አሰጣጡን እያገዘን ይገኛል። ማሌና በና ጸማይ ላይ ገብቶ እያገዘን ይገኛል።
ክትባት መስጠት ወሳኝ ቢሆንም መድኃኒት አልተዘጋጀም ወይም የለም መባሉንም ተናግሯል።
እንግዲህ በፊት የነበረችው ለጋሞና ለጎፋ የተሰጠቻለች 70,000 የምትሆን ዶዝ ማለት ነው። አሁን ላይ ግን እሱን ጥያቄ አርቃቅርበና እንደ ሀገር ስለሌለ እየጠበቅና ያለ ነው። ስለዚህ ደቡብ ኦሞን ስናይ ኦል ሁሉም ይበልጥ ተጋላጭ የምንላቸው ናቸው ያለው ማለት ነው። አርብቶ አደር መኖር ያለባቸው የውሃ ሽፋናቸው ዝቅተኛ የሆነ የመጸዳጃ ቤት ሽፋን እጅግ በጣም ዝቅተኛ የሆነበት ቦታ ሲሆን ልንሰጣቸው እንችላለን ማለት ነው። ጂንካ ማረሚያ ቤት፣ ዩኒቨርሲቲ፣ እነዚህን ሁሉ ይበልጥ ተጋላጭ ስለሆኑ ወደ 800,000 ነው የሚያክለው ቶታል ፖፑሌሽኑ። ደግሞ ሁሉንም ብንከት ብለን ነው ያሰብነው እኛ ክትባቱ ቢመጣ ማለት ነው። ሪኩዌስት ልከናል ለኢትዮጵያ በሰጠ ጤና ኢንስቲትዩት። ነገር ግን ሲመጣ ይሸፈናል የምን ነገር ነው ያለው።
እንደ አውሮፓውያን አቆጣጠር ካለፈው ዲሰምበር 2019 አጋማሽ አንስቶ 1045 ሰዎች በኮሌራ ወረርሽኝ መያዛቸውና በደቡብ ክልል በሚገኙ በጎፋም፣ በጋሞ፣ በደቡብ ኦሞ ዞን፣ በኦሮሚያ ክልል ጉጂ ዞን እንዲሁም በሶማሌ ክልል ሻበሌ ዞን 24 ሞት መዝገቡን ነው በአውሮፓ ህብረት የሰብአውና የሲቪሎች መብት በቀና ድጋፍ ድርጅት ባጥሮቱ ኢኮ ያወጣው ሪፖርት የሚያሳየው። እንደ አውሮፓውያን አቆጣጠር ዲሰምበር 21 2020 ባወጣው ሪፖርት በደቡብ ኦሞና በጎፋ ዞን ብቻ 970 ሰዎች በወረርሽኙ መያዛቸውና 18 ሰዎች መሞታቸውን አስታውቋል። የክልሉና የአካባቢ ባለስልጣናት ከድንበር የለሽ ሐኪሞች ቡድን MSF በተባበሩት መንግስታት የህፃናት መርጃ ድርጅት UNICEF ከዓለም የጤና ድርጅት WHO እና ከሌሎች አጋር ድርጅቶች ጋር በመቀናጀት የህክምና አገልግሎት ቡድን በማዋቀር ወደ ቦታው መላካቸውን የሚገልጠው ሪፖርቱ በመከላከል ሂደት ላይ የሚታዩ ጉድለቶችን ለመሙላትና አፋጣኝ ምላሽ ለመስጠት እንቅስቃሴው ተጀምረው የመንግስትን ጥያቄ ተከትለው መሆኑን ያስረዳው። በ2019 ከጋምቤላና ከቤንሻንጉል ጉሙዝ በስተቀር በሁሉም ክልሎችና ከተማ አስተዳደሮች በአጠቃላይ 2074 ሰዎች በኮሌራ ወረርሽኝ መያዛቸውን ያስታውሰው ዘገባው የኮሌራ ወረርሽኝ የኢትዮጵያ የጤና ፈተና ሆኖ መቀጠሉና መንስኤውም ድህነት፣ በቂና ንጹህ የመጠጥ ውሃ እጥረት፣ መጸዳጃ ቤት አለመጠቀምና የአካባቢ ንጽህና አጠባበቅ ጉድለት እንደሆነም ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። በመጨረሻው ዘገባችን ወደ አዲስ አበባ ይሆናል የምንመለሰው። ባልደራስ ለእውነተኛ ዲሞክራሲ የተሰኘው በቅርቡ ጊዜያዊ የምዝገባ ፈቃድ ያገኘው ፓርቲ ቀኝ ዘመም ፖለቲካ እንደሚከተል ይፋ አድርጓል። ፓርቲው በአሁን ወቅት ባለው ሁኔታ ፍትሐዊና ነጻ ምርጫ ማካሄድ ስለማይቻል የምርጫ ቦርድ የጊዜ ሰሌዳ እንደገና ይፈተሽ ብሏል። መለስካቸው አመሃ ዝርዝሩን ይዟል።
ሰሞኑን ጊዜያዊ የምዝገባ ፈቃድ ከኢትዮጵያ ብሔራዊ ምርጫ ቦርድ ካገኙ አዳዲስ ፓርቲዎች መካከል አንዱ ባልደራስ ለእውነተኛ ዴሞክራሲ የተሰኘው ፓርቲ በጠራው ጋዜጣዊ መግለጫ ላይ የፓርቲው መስመር ቀኝ ዘመም ፖለቲካ እንደሆነ ገለጸ። ወደ ፓርቲነት ከመቀየሩ በፊት ባልደራስ ወይም ባላደራ እየተባለ ይጠራ የነበረው ይህን እንቅስቃሴ በአሁኑ ወቅት ሙሉ እውቅና ለማግኘት እየሰራ እንደሆነ መሪው አቶ እስክንድር ነጋ ለጋዜጠኞች አብራርተዋል።
የፓርቲው ምስረታ በማስመልከት በሚቀጥሉት 15 ቀናት ውስጥ መስራች ጉባኤ አድርገን ህጋዊ እውቅና እንወስዳለን ብለን እየተንቀሳቀስን ነው። የተለያዩ ኮሚቴዎች አዋቅረን ስራ ላይ ነው የሚገኙት። ፖሊሲዎቻችን በሚመለከት እኛ ቀይ ዘመም ፓርቲ ነን እና ገዢ ሀሳብ አለን፣ አቅጣጫ አስቀምጠናል። ስለዚህ እንደ አማራጭ ሆነን ስንመጣ በከተማም ደረጃ በጥምረትም ደረጃ በምንፈጥረው ጥምረትም ደረጃ በመድረኩ ላይ ላሉት ግራ ዘመን ፓርቲዎች ከተማሪው ንቅናቄ ጀምሮ ሲንደባለሉ የመጡ አመራር ያላቸው ፓርቲዎች ነው ያሉት። እነሱ ደግሞ ግራ ዘመም ናቸው። እኛ በአንጻሩ ወደ ቀይ ዘመም ፖሊሲዎች እንሄዳለን ነው። ስለዚህ በዚያ ቅኝት ነው እየሰራን ያለ ነው።
በዚህ ዓመት እንደሚካሄድ በሚጠበቀው አገር አቀፍ ምርጫ የጊዜ ሰሌዳ ላይም ፓርቲው ጥያቄ እንዳለው አቶ እስክንድር አስረድተዋል።
አገራችን የሚያስፈልጋት ምርጫ አይደለም፣ ነጻና ፍትሃዊ ምርጫ ነው። ነጻና ፍትሃዊ ምርጫ ደግሞ ለማድረግ ሰላምና መረጋጋት መኖር አለበት። በሀገር አቀፍ ደረጃ ያ ሰላምና መረጋጋት የለም፣ ጸጥታው ሁኔታ አስተማማኝ አይደለም። ስለዚህ በሀገር አቀፍ ደረጃ ሰላምና መረጋጋት እስከሚረጋገጥ ድረስ መጠበቅ አለበት ብለን እናምናለን። የጊዜ ሰሌዳውም ዳግም መፈተሽ አለበት። ከዚህ አኳያ አሁን ነሐሴ ላይ ይደረግ የወጣ የጊዜ ሰሌዳ አለ፣ እሱ ዳግም መፈተሽ አለበት እና ዝም ብለን ምርጫ እናድርግ፣ ነጻና ፍትሃዊ ምርጫ እናድርግ የሚል አቋም ነው ያለን።
የፓርቲው መሪ አቶ እስክንድር ነጋ ምርጫ ቦርድ የእውቅና የምስክር ወረቀትና ጊዜያዊ የምዝገባ ፈቃድ ለባልደራስ ለእውነተኛ ዴሞክራሲ ሲሰጠው ብዙ ችግር እንደሚቀርፍም ተናግረዋል።
ተደጋጋሚ ችግር ያጋጥማል፣ ይሄ ነገር ሊኖር አይችልም። ስለዚህ ህዝብ ይወቅልን፣ ዓለም አቀፉ ማህበረሰብ ይወቅልን ለማለት ነው። አንደኛ ይሄ ነው። ሁለተኛው ጥምረት ለመመስረት በሂደት ላይ መሆናችንን በአማራ ክልል ከሚንቀሳቀሱ የፖለቲካ ድርጅቶች ጋር፣ በደቡብ ከሚንቀሳቀሱ የፖለቲካ ድርጅቶች ጋር እና በድሬዳዋ ከሚንቀሳቀሱ ድርጅቶች ጋር ጥምረት ፈጥረን ወደ ምርጫው ለመግባት እንቅስቃሴ ላይ ነን።
የኢትዮጵያ ብሔራዊ ምርጫ ቦርድ ባልደራስ ለእውነተኛ ዴሞክራሲን ጨምሮ በቅርቡ የእውቅና የምስክር ወረቀትና ጊዜያዊ የምዝገባ ፈቃድ የሰጣቸው አንድ ኢትዮጵያ ዴሞክራሲያዊ ፓርቲ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ የተባሉ ይገኙበታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ፕሮግራማችን ይቅርታ፣ መለስካቸውን ለዘገባው አመሰግናለሁ። በቅድሚያ ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ ለሁለተኛው አጋማሽ ወደ ተሰናዱ ዝግጅቶች ይሆናል በቀጥታ የምናልፈው። አብራችሁ እንድትቆዩ እንጋብዛለን። አስተናጋጃችሁ ቆንጂት ታዬ ነኝ። አሁን የምናስቀድመው ባህልና ማህበረሰብ ካይሮፕራክቲክ ሕክምና ባለሙያ ጋር ባለፈው ሳምንት የተጀመረ ውይይት ነው ባህልና ማህበረሰብ ለምሽቱ የቀረበው። ዶክተር ሰላም አክሊሉ ይባላሉ እንግዳው። በየዓመቱ ቁጥራቸው በብዙ ሺህ የሚገመቱ ሰዎችን አላስቆም አላስቀምጥ ለሚል ስቃይ ከሚዳርግ የጀርባና የአከርካሪ አጥንት ህመም አስቀድሞ ለመከላከል የሚበጁ መላዎችን ያቀፈ ዘመቻ ይዘዋል ዶክተር ሰላም። የፕሮግራሙ አቅራቢ አሉላ ከበደ በቅርቡ ወደ ስቱዲያችን ጎራ ባሉበት ወቅት ነው ያወያያቸው። በቀደመ ዝግጅቱ እልባት ካደረገበት ይጀምራል።
ዶክተር ሰላም ከስራ በላይ ከህክምና አገልግሎት ከመስጠት በላይ የያዙት ይመስላል። አሁን የሚነግሩኝ ቁም ነገሮች ውስጥ የምረዳው በህክምና ሰዎችን መርዳት አንድ ነገር ነው። ነገር ግን ከዛ ያለፈ የህይወት ፍልስፍና አልበለው የህይወት መንገድ ያለበት ይመስላል። የተማሩት በሳን ፍራንሲስኮ በዚህ በዩናይትድ ስቴትስ ነው። ብዙ አመት ቆይቶ ነው የተመለሱት። እስኪ ስለ ራሱ ያጫውቱን። እንዴት ያን ውሳኔ ወሰኑ? በእርግጥስ ምንድን ነው በህይወቶ ማሳካት ማድረግ የሚፈልጉት? አሁን ከያዙትም ውጥን ጋር አዛምደው።
መልካም ነው። አንድ ነገር ወደ ኢትዮጵያ ስንመለስ የባለቤቴ ሀሳብ ነበረ። የአራት ልጆች እናትና አባቶች ነን። ልጆቻችንን አገራችን ማሳደግ ፈልገን ነው። በዛ ጊዜ ኢትዮጵያ በጣም ምታጎመጅ አልነበረችም። ግን መልካም ነው የሆነው። ልጆቹን እዛ
ምታጎመጅ አልነበረችም።
ብዙ የሚያሳስቡ ነገሮች ነበሩ። ብዙም የማይመቹ ነገሮች ነበሩ። አሁን በጣም ብዙ የሚመቹ ነገሮች ስላሉ
ደፍረው ግን ሄዱ።
ደፍረን ሄድ የሚበልጠውን ነገር ነው ያየነው እና የእውነት በጣም ደስተኛ ነኝ። ከዛ ግን ባለፈ ኢትዮጵያ መኖራችን ከቤተሰባችን ጥቅም ባሻገር እንደው የህይወት ፍልስፍና ብለህ ላልከው ነገር እንደ ህይወት ፍልስፍና ብዬ የምለው አንድ ነገር አለ። የሳውት አፍሪካን አባባል ነው። የሳውት አፍሪካ ሰዎች ይሉታልና በጣም ስለምወደው የራሴ ነው ማድረገው። አንድ ቃል አላቸው ኡቡንቱ ይላል። ኡቡንቱ ማለት አይ አም ቢኮዝ ዩ አር። የኔ መኖር አሁን የኔ መናገር አንተ ስላዳመጥከኝ ነው። ያንተ መናገር ደግሞ የሚያዳምጡ ሰዎች ስላሉ ስለዚህ አንዳችን ለአንዳችን መፈጠራችንን በጣም በእርግጠኛነት የማም ነው። ስለሆነ አንተ ያንተ እንዳልሆንክ ላብስርህ የኔ እኔ የኔ አይደለሁም እና እውነትና ራይት ነው ላለሁት ህይወት መንገድ ይሄ ነው። በቃ የሚያስኬደኝ ይሄ ነው።
ዶክተር ሰላም ብዙ ስራዎችን እየሰሩ ነው እንዳሉ እንግዲህ ቀደም ብለው አጫውተውኛል። 60 አመት ሆነው ምንም እንኳን ወጣት ቢመስሉም በዚህ ጊዜ የተወሰነ ስራ ሰርቶ እንዳሉት ሌሎችን ጠቅሞ ቀለል አድርጎ መኖር ይቻላል። ኑሮን እንደው በሰፊው ለራስ ማጣጣም ከቤተሰብ ጋር መኖርን መምረጥ የሚፈልግ እንደሱ ሊያደርግ ይችላል። እርስዎ ግን ቀደም እንዳሉት በህክምና በመከላከሉ ረገድ በዘመቻ መልክ የያዙትን ስራ ይሰራሉ። እንዳየሁት መጽሔት ታሳትማላችሁ። ከነስሙ የሚማርክ ነው። ጤና ይስጥልኝ ይላል። ጤና ይስጥልንን ታሳትማላችሁ። አሁን የአረጋውያንና እድሜያቸው ከፍ ያሉ ሰዎች የሚረዱበትን ፕሮጀክቶች እየሰሩ ነው። ከዚህ በተጨማሪ ደግሞ ህሙማን ያያሉ፣ ይረዱ፣ ክሊኒኮ የመጡ ሰዎች ነው ያያሉ። ሰዓትን እንዴት ነው የሚያብቃቁት? እንዴት ነው ይሄ ሁሉስ የተቻለው?
የሚገርምህ ይበቃል፣ ይበቃል። ታካሚዎች ሳይ በሳምንት 3 ቀን አያለሁ። በቀን ከ30 እስከ 40 ሰው አያለሁ። አንዳንዴ በጣም ጥሩ ጥሩ ሰዎች አሉ አብረውኝ የሚሰሩ። እድለኛ ነኝ። ስጦታዬ እኔ ሰው ማብቃት ይችላል። በቃ ስጦታዬ ኢንካሬጅ ማድረግ ይችላል፣ ማብቃት ይችላልውና 90 ነን አሁን አብረን የምንሰራው። ስለዚህ በጣም እድለኛ ነኝ። 90 እኔ የቆምኩበት ቦታ የሚቆሙልኝ ሰዎች ፈጥሬያለሁ። እነሱ ደግሞ እንደዛ እንደሚያበዙት እርግጠኛ ነኝ። እና አንዳንድ ጊዜ ሀሳቦቹ ሲመጡ እኔ እንደ ኃላፊነት ነው የምቀበላቸው። ስለዚህ የምታዘዘው ነገር ነው የሚመስለኝ። ስለዚህ ጀምሬ ከዛ ደግሞ አሉ የሚቀበሉ።
ጥሩ አመራርም ነው፣ በምሳሌ ነው የሚሰሩት። ሌሎችም እንዲቀበሉት ቀላል ያደርገዋል።
እውነት ነው፣ እውነት ነው። በጣም የሚበቁ ልጆች፣ በጣም የምኮራባቸው አብረውኝ የሚሰሩ ወጣቶች አፍርቻለሁ እና በሱ በጣም ደስ ይለኛል።
እስኪ በቀሩን ጥቂት ደቂቃዎች የህይወትን ነገር ልጠይቆ ስራን የሚመለከተው አሁን የነገሩንም በርካታ ቁም ነገር ያላቸው ውጥኖች እንደ ወጣትነቶ እየሮጡ ብዙ ስራዎች እየሰሩ መሆኑን መገመት እችላለሁ። አራት ልጆች እንዳለው ገልጸውልኛል። በትምህርት ቤት እድሜ ውስጥ ይሁኑ ከፍ ብሎ ይሁን እርግጠኛ አይደለሁም ይነግሩናል። በህይወትስ ምን አይነት ነገሮችን ያደርጋሉ? ለምን ጊዜ አለዎት ከስራ የተረፈ ለመሆኑ ኑሮን በሚመለከት?
ከስራዬ ሁሉ በጣም አክብሬ የምሰራው እናትነቴን። ለእናትነት ትልቅ ክብር አለኝ። እናትና አስተማሪ የሚገርሙ አይነት አራት ልጆች አሉ። በጣም ጎበዞች፣ ሁለት ሴቶች ሁለት ወንዶች ናቸው። እንደ ጉረኛ እናት እንዳልሆንብህ ሲጋላቁ፣ በጣም ግን የእውነት በጣም የሚያኮሩ በማንነታቸው በኢትዮጵያዊነታቸው የምኮራባቸው።
የት ነው የሚኖሩት?
ሁለቱ አሜሪካን ሀገር ናቸው። አንዲቷ ቻይና ናት ያለችው ትንሿ።
ለምን ቻይና?
ቻይንኛና የቻይናን ሳይኮሎጂ መማር አለብኝ ብላ እየተማረች ነው። የምትገርም አይነት ልጅ ናት። አንደኛው ተመልሶ ኢትዮጵያ ገብቷል። በጣም ደስ ብሎኛል። እንደዚሁ ሌሎችም እያሰቡ ናቸው
ስራ ኢትዮጵያ ውስጥ ለመስራት።
አዎ ትልልቆቹም ጥሩ ተምረዋል። 32 አመት፣ 30 አመት፣ 26 አመት። ትንሿም ከዚህ መጀመሪያ ዲግሪዋን ጨርሳ ነው አሁን ወደ ቻይና ሄደችው። ጥሩ ኢትዮጵያ ማደጋቸው በጣም ጠቅሟል።
መጀመር ነው እንጨርስ። የመጨረሻ ጥያቄ አጀማመሩ ላይ ብዙ ሰው የማያውቀው የአገልግሎት ዘርፍ መሆኑን የእርሶ ቀዳሚው አገልግሎት መስጫ መሆኑን ተነጋግረናል። ለየት ያለ አጋጣሚ ነበረው። ሰዎች ተቀባይነቱን ሰዎች ቶሎ ብለው ይሄን አገልግሎት መጠቀም መውደድ መቻላቸውን በተመለከተ በአንድ ወቅት ሲናገሩ የተመለከትኩት እንደ ቀዳሚ አማራጭ አድርገው ካይሮፕራክተርን ሲመክሩ ሰዎች የመሸሽ ነገር እንዲያውም አንድ ህመምተኛ እርሶ ጋር መጥቶ የነበሩትን አጋጣሚ ሲያካፍሉ ተመልክቻለሁ። እስኪ ያጫውቱን። እሱን በሱ ጨረስትም ነበር።
አዎ አዎ፣ ይገርምሃል። መጀመሪያ ኢትዮጵያ ስራ ስጀምር ብዙ የጀርባ ህመም በተለይ አሁን የዲስክ ችግሮች ላይ ወደ ኦፕራሲዮን ነበር ቶሎ የሚቸኮለው እና አንድ ወጣት ልጅ ታሞ ተሸክመውት ነው የመጡት እና ይሄ ልጅ ነገ ኦፕራሲዮን ካልሆነ ተብሎ ነው የተባለው እና ከውጭ ሰዎች እንዲህ አይነት ሰው መታለች ኢትዮጵያ ውስጥ እሷን አሳያት ብለው ነው የላኳቸው እና ሲመጡ አየሁትና የለም እኔ ኦፕራሲዮን ባይሆን ነው የምመክረው፣ እንደውም እባካችሁ ባከላክል ነው የምወደው አልኩኝ። እና በሁለቱ ባለሙያዎች መካከል እንትን ሆነ። እንዴት ነው እቺ ሴትዮ አብዳለች ወይ ከየት ነው የመጣችው ተብሎ። አዎ። እና ያው እንግዲህ የሕክምናን ነገር ታውቃለህ ሲባረክ ነው። እና እኔም ኧረ እንደው አምላክ ያውጣኝ እያልኩኝ ማድረግ ያለብኝን ነገር እያደረግኩ ልጁን በአንድ ሳምንት ቆሞ እንዲሄድ አደረግን እና ቀዶ ጥገናውም ቀረ እና ያ የመጀመሪያ ነበረ። በነገራችን ላይ አሁን ግን በጣም በሺዎች የሚቆጠሩ ኢትዮጵያ ውስጥ አንዳንድ ጊዜ ቀዶ ጥገና የሚያስፈልግበት ጊዜ አለ። በቃ የግድ መሆን ያለበት ግን ከዛ በፊት ብዙ ልንሞክራቸው የሚገባ ነገሮች ስላሉ እንሞክር ነው የምለው። ይህንን ነገር እስቲ በኮንሰርቫቲቭ ወይም ደግሞ በካይሮፕራክቲክ አጥንቱን ማስተካከል በምንችልበት ጊዜ ዲስኩ ሊስተካከልልን ይችላል እና ብዬ አሁን በጣም በሱ የእኛ ክሊኒክ ይታወቃል እና ሰዎች አሁን ኦፕራሲዮን መደረግ አለባቸው ሲባል የለም እዛ ሳትሄዱ እንዳታደርጉ ነው የሚባለው እና የእውነትም በጣም በብዙ በሺዎች የሚቆጠሩ አሁን ቁጥራቸውንም አላቅም ለብዙ ሰዎች መልስ ሆነናል። በሚያስፈልግበት ጊዜ ደግሞ አሁን ሀገራችን ጥሩ ሰርጀኖች አሉ። ስለዚህ የለም ይሄንን ደግሞ የግድ መደረግ አለበት ብዬ በጣም ጥቂት ነው እምልክበት ጊዜ አለኝ እና አሁን መለያችን እሱ ነው።
ብዙ ቁም ነገሮችን እናካፍለናል። የበለጠም ሌሎች ወጎችን በተጋራ ደስ ባለኝ። በሰዓት ገዳቢነት እዚህ ላይ እናቆም እንጂ በሌላ ጊዜ መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር ሰላም አኬሎ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ በጣም።
አሉላን እና እንግዳውን እናመሰግናለን። ወደ ቀጣዩ ቅንብር ለማለፍ ነዋሪነታቸው ዩናይትድ ስቴትስ የሆኑና ኢትዮጵያ ውስጥ የጋራ መኖሪያ ቤት ከወጣላቸው ግለሰቦች መካከል የተወሰኑት ከሰሞኑ ለአሜሪካ ድምፅ ቅሬታ አሰምተዋል። የቅሬታቸው ምንጭ የኢትዮጵያ ፓስፖርት ባለቤቶች ሆነን ሳለ በዕጣ ለደረሰልን ቤት የሚሆን ክፍያ መፈጸም የምትችሉት በዶላር ብቻ ነው ተብለናል፣ ይሄ እኮ አግባብ አይደለም የሚል ነው። ሀብታሙ ስዩም በድምፅ አቤቱታቸውን ለማሰማት የፈቀዱ አንዱን ቅሬታ አቅራቢና በዩናይትድ ስቴትስ የኢትዮጵያ ኤምባሲ የዳያስፖራ ዘርፍ አስተባባሪን አነጋግሮ ቀጣዩን ዘገባ አጠናቅሯል።
ስማቸው በሚስጥር እንዲያዘላቸው የጠየቁና ወደ 10 አመታት ለሚጠጋ ጊዜ በዩናይትድ ስቴትስ መኖራቸውን የሚናገሩት ቅሬታ አቅራቢ
40-60 የሚባል አይ ቲንክ አፓርትመንት ነው፣ ከኮንዶሚኒየም በላይ ነው እና እጣ ወጣ። ከወጣ በኋላ እንግዲህ ስንከፍል የቆየ ነው በኢትዮጵያ ብር ነው። እኔ ኢትዮጵያዊ ፓስፖርት ነው ያለኝ፣ የአሜሪካ ሲቲዝን አይደለሁም፣ የኢትዮጵያ ሲቲዝን ነው ያለኝ፣ ግሪን ካርድ ሆልደር ነኝ። አሁን በመጨረሻ ላይ የተነገረን ነገር እናንተ በዶላር ትከፍላላችሁ ተባለ።
ነዋሪነቴ በአሜሪካ ቢሆንም አሁንም ድረስ የኢትዮጵያ ፓስፖርት አለኝ። ስለሆነም በኢትዮጵያዊ ደንብ ክፍያውን ልፈጽም የምገባው በኢትዮጵያ ብር እንጂ በአሜሪካን ዶላር አይደለም ይላሉ ቅሬታ አቅራቢው።
ኢትዮጵያዊ ዜግነት እያለን ኢትዮጵያዊ ፓስፖርት እያለን ዜግነቴን ሳልቀየር እንዴት ነው በዶላር ሊስተናገድ የሚችለው? ባለቤትህ አሜሪካዊ ነችና አንተም ልትከፍል የሚገባው በዚህ ነው ተባለን። እኔ እስካሁንም ራሴን ያለወጥኩት ኢትዮጵያዊ ነኝ ብዬ ስለማምንን ነው። አንድ ኢትዮጵያዊ በሀርድ ከረንሲ እንዴት ይከፍላል? በሎካል ከረንሲ ነው መክፈል ያለብን ኢትዮጵያ ሲቲዝን እስከሆንን ድረስ።
ቅሬታ አቅራቢው አክለውም በወኪላቸው በኩል የተለያዩ አካላትን ቢያናግሩም መፍትሄ እንዳላገኙ ይጠቅሳሉ። ተመሳሳይ ይዘት ያላቸው ቅሬታዎችን መሰረት አድርገን መሰል ጉዳዮችን ለማስፈጸም ኃላፊነት ያለውን በዩናይትድ ስቴትስ የኢትዮጵያ ኤምባሲ የዲያስፖራ ዘርፍን አነጋግረናል። የዲያስፖራ ዘርፉ አስተባባሪ አቶ ደመቀ ዘመነ በርካታ በውጭ ሀገራት የሚኖሩ ኢትዮጵያንና ትውልደ ኢትዮጵያውያን የጋራ መኖሪያ ቤት እድለኞች እየሆኑ መሆኑና ይህም መልካም ነገር መሆኑን ጠቅሰው የኢትዮጵያ ፓስፖርት ቢኖራቸውም ባይኖራቸውም በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያን የቤት እድለኞች ከፊል ክፍያቸውን በዶላር እንዲከፍሉ መደረጉ በበጎ ሊታይ ይገባል ሲሉ ይሟገታሉ።
ይህን እድል ለመጠቀም አገር ቤት ያለው ሰው በኢትዮጵያ ብር፣ ከሀገር ውጭ ያለው ሰው ደግሞ ኢትዮጵያ በነበረበት ወቅት በኢትዮጵያ ብር ከፍሎ ከነበረ 40ውን ተይዞለት የቀረውን አትሊስት 60% ግን ሀገሪቱም እንደምታውቀው ከፍተኛ የዶላር እጥረት ያለበት ሀገር ነው። በዚህ አጋጣሚ እንኳን ዲያስፖራው አይከብደውም ከሚል መንግስት በጎ ይሁንታ ከቤቱ አቅርቦት ከቤቱ ጠቅላላ ዋጋ አንጻር 60% በዶላር ቢከፍሉ ለመንግስትም ለሀገራቸው አስተዋጽኦ እንዳደረጉ በመቁጠር እና አቅምም ይኖራቸዋል። ትሊስት እነሱ የሚከፈላቸው ገንዘብ የአሜሪካን ዶላር ነው። የኢትዮጵያ ፓስፖርትን ቢኖራቸው ኢትዮጵያን ኦሪጂን አይዲ ወይም የትውልድ ኢትዮጵያ መታወቂያ ወረቀትን ቢኖራቸው እነዚህ ወገኖች ይህን ዶላር አክሰስ ማድረግ ይችላሉ በሚል መንግስት አስቦበት በመመሪያ የወጣ ነገር ስለነበረ የወጣውን መመሪያ እያስረዳናቸው እነሱም እየተቀበሉ ነበር ይመለሱ የነበሩት እና በአጠቃላይ በዚህ አጋጣሚ አሜሪካ ውስጥ ያሉ በርካታ ኢትዮጵያውያንና ትውልድ ኢትዮጵያውያን የ46 አድል ተጠቃሚ የሆኑበት አጋጣሚ ነው የነበረው እና ቢከፍሉም ያዋጣቸዋል። 60% ለሀገራቸው በዶላር መልክ ቢከፍሉ የቤቱ አጠቃላይ ዋጋ 100%ን ሊከፍሉ ቢችሉ ብዙም ካሉበት ሀገር ከሚያገኙት ገቢ አኳያ አቅማቸው ደረጃቸው ሊለያይ ይችላል። ግን አትሊስት በተለያየ ጊዜ አንድ ጊዜ ክፈሉ ሳይሆን በተለያየ ጊዜ ሊከፍሉ የሚችሉበት እድል ስላለ ምንም ችግር ያለው አይመስለኝም።
አሁን ባለው የአሰራር መስመር ተቋማቸው በተሰጠው መመሪያ መሰረት የቤት ዕጣ ዕድለኞችን ጉዳይ ማስፈጸሙን እንደሚቀጥል የተናገሩት አቶ ደመቀ ቅሬታ የሚነሳባቸውን ጉዳዮች ግን ለአጋር ተቋማት እንደሚያሳውቁ ተናግረዋል።
እንግዲህ እኛ አሰራር ልናበጅ አንችልም። እንደምታውቀው ወንድሜ፣ ይሄ ኢትዮጵያ ኤምባሲ በአገር ቤት የወጡ ሕጎችን መመሪያዎችን ማስፈጸም ነው። መመሪያ ማሻሻል አንችልም። ስለዚህ በዚህ መንገድ ሂዱበት። 40-60 እድል ተጠቃሚ ሰዎችና እዚህ ነዋሪ የሆናችሁ ሰዎች የምትከፍሉት ቀሪ ክፍያችሁን በዶላር ነው ወይም መመሪያ ከወጣ በመንግስት ደረጃ መመሪያው ማስተግበር ነው የኛ ስራ። ይሄ ሲባል ግን የሚነሱ ቅሬታዎችን እንዲህ አይነት ቅሬታ ይነሳል ይጉላላሉ ሁሉን ነገር አሟልተው እዛ አካባቢ ቤታቸውን ለማግኘት የሚገጥማቸው ማነቆ አለ የሚባለውን ግን ለኢትዮጵያ ዲያስፖራ ኤጀንሲ እያስተላለፍን ውጭ ጉዳይ ጋር ችግሮቻቸው እንዲፈቱ አብረን እየሰራን ያለ ነው።
አድማጮቻችን፣ በዚህ ጉዳይ ላይ በቀጣይ ጊዜያት ሌሎች የሚመለከታቸው አካላትን አነጋግረን ተከታይ ዘገባዎችን እናሰማለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
የምሽቱ ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። ነገ እንገናኛለን። በደህና ደሩ። የትግርኛ ቋንቋ ስርጭት ይቀጥላል።
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 31 ሜትር ባንድ ከምኡውን ብናይል ሳትን ኣብ ዩቲብን ካብ 4 ክሳብ 4 ፍርቓን ወይ ከዓ ካብ 10 ክሳብ 10 ፍርቓን ይመሓላለፍ። دحن دم سنكورا سمعتنا لهم حاموس عسران سلسان طرخ لتشحن عسران ويكا عسر تغلطة طرخ لتشحن عسر تغلطة عام ثمرتي زينا قدمنا